the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 27 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል። የምናስተናግዳችሁ ቆንጂት ታይና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር ሰብአዊ እርዳታ ዛሬ ይፋ አደረገች።
This aid comes at a very critical moment right now for what's going on in Ethiopia. An estimated 7.8 million people require urgent humanitarian.
በኢትዮጵያ የሆነ ካለው ሁኔታ አንጻር ይህ እርዳታ በወሳኝ ወቅት የመጣ ነው። ቁጥራቸው 7.8 ሚሊዮን የሚደርሱ ሰዎች አስቸኳይ የምግብ እርዳታ ይሻሉ።
በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የምግብ ለሰላም መርሃ ግብር ተጠባባቂ ዳይሬክተር ማት ኒሚስ በተለይ ለቪኦኤ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት።
የዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር ሰብአዊ እርዳታ ዛሬ ይፋ አድርጋለች። ደቡብ ሱዳን ውስጥ ዋና ከተማዋን ጁባን ዩጋንዳ ወሰን ላይ ከምትገኝ ከተማ ጋር በሚያገናኝ ጎዳና ላይ አውቶቡሶች ላይ ጥቃት ደርሶ ቢያንስ 6 ሰዎች መገደላቸው ተገለጸ። ሌሎችም ዜናዎች አሉን።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር ሰብአዊ እርዳታ ዛሬ ይፋ አድርጋለች። ይህ አዲስ ድጋፍ አሜሪካ በዘንድሮው 2017 በአውሮፓውያን 2017 ዓ.ም ብቻ ለኢትዮጵያ የሰጠችውን እርዳታ ወደ 363 ሚሊዮን ዶላር እንደሚያደርሰው በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ የልማት ኤጀንሲ የምግብ ለሰላም መርሃ ግብር ተጠባባቂ ዲሬክተር ለቪኦኤ በሰጡት መግለጫ አስታውቀዋል። ኬንያ ውስጥም በቀጠለው ድርቅ ወደ 2.6 ሚሊዮን ለተጠጋ ሕዝብ አጣዳፊ እርዳታ የሚሰጥ መሆኑን ዩኤስኤአይዲ አስታውቋል።
ደቡብ ሱዳን ውስጥ ዋና ከተማይቱን ጁባን ዩጋንዳ ወሰን ላይ ካለችው ኒሙሌ ከተማ ጋር በሚያዋስነው ጎዳና ላይ በአጀብ ይጓዙ በነበረው አውቶቡሶች ላይ በደረሰ ጥቃት ቢያንስ 6 ሰዎች መገደላቸው ተገለጸ። እማኞችና የወታደራዊ ባለስልጣናት በሰጡት ቃል 4 ሲቪሎችና 2 የብሔራዊ ጸጥታ አገልግሎት አባላት መገደላቸው ታውቋል። የጁባ ኒሙሌ አውራ ጎዳና ዋና ከተማይቱን በዩጋንዳ በኩል ከምስራቅ አፍሪካ ክልል ጋር የሚያገናኛት ቁልፍ ጎዳና ሲሆን የደቡብ ሱዳን ነጋዴዎች ከዩጋንዳ አብዛኛውን ሸቀጣሸቀጣቸውን የሚያስገቡት በዚያ በኩል ነው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ምክር ቤት በሩሲያ ላይ አዳዲስ ማዕቀቦች እንዲጣሉባት ደንግጎ ከዚያች ሀገር ጋር አዲስ ውጥረት ውስጥ እንድንገባ አድርጓል ሲሉ ፕሬዚደንት ዶናልድ ትራምፕ ወነጀሉ። ፕሬዚደንቱ ባሉት የተስማማው የሩሲያ ቤተ መንግስት ክሬምሊንም ማዕቀቦቹ የተሻሻለውን የሀገሮቻችንን ግንኙነት ያበላሻል ብሏል። የቀዝቃዛው ጦርነቱን ዘመን እና ከግማሽ ምዕተ ዓመት በፊት ዓለምን የኒውክሌር ጦርነት አፋፍ ላይ አድርሶ የነበረውን የኪዩባ የሚሳይል ቀውስ ወቅት ባላገናዘበው የትዊተር አስተያየታቸው ፕሬዚደንቱ ከሩሲያ ጋር ያለን ግንኙነት እጅጉን አቆልቁሎ ከምንጊዜውም የከፋ አደገኛ ደረጃ ላይ ደርሷል ማለታቸው ተጠቅሷል። የሩሲያ ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ በበኩላቸው ፕሬዚደንት ትራምፕ የማዕቀቦቹን ሕግ መፈረማቸው የግንኙነታችንን የመሻሻል ተስፋ አጨልሟል ብለዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ወደ ዩናይትድ ስቴትስ የሚገቡትን ዝቅተኛ ክህሎት ያላቸውን ሰዎች ቁጥር በጣም የሚቀንስና በብቃት ላይ የተመሠረተ የፍልሰት ስርዓት እርምጃን ደግፈዋል። የዋይት ሃውስ ቤተ መንግሥት ሪፖርተራችን ፒተር ሃይንላይን ያስተላለፈውን ዘገባ አዳነች ፍስሐዬ ታቀርበዋለች።
ፕሬዚደንት ትራምፕ ወደ ዩናይትድ ስቴትስ በሕጋዊ መንገድ የሚፈልሱትን ሰዎች ቁጥር በግማሽ የሚቀንሰውን እቅድ ሐሳብ ያጸደቁት በሪፑብሊካዊው የአርካንሳ ተወካይ ሴኔተር ቶም ኮትንና በጆርጂያው ተወካይ ሴኔተር ዴቪድ ፐርዱ ታጅበው ነው። እቅድ ሐሳቡን ያቀረቡትም ሁለቱ ሴኔተሮች ናቸው። ትራምፕ በግማሽ ምዕተ ዓመት ውስጥ ባልታየ ሁኔታ በኢሚግሬሽን ስርዓታችን የተደረገ ትልቅ ለውጥ ብለውታል።
This legislation demonstrates our compassion for struggling American families.
ይህ ሕግ ደፋ ቀና ለሚሉት አሜሪካውያን ያለንን ተቆርቋሪነት ያሳያል። ጥቅማቸውን የሚያስቀድምና አሜሪካን እንድትቀድም የሚያደርግ የፍልሰት ስርዓት እንዲኖራቸው ይገባል።
ዝቅተኛ ክህሎት ያላቸው ፈላሾች ወደ ሀገሪቱ መግባት የአሜሪካውያን ሰራተኞች ደሞዝ ዝቅ እንዲል አድርጓል ይላሉ ሁለቱ ሴኔተሮች። የዋይት ሀውስ ቤተ መንግሥት ከፍተኛ አማካሪ ስቲቨን ሚለር የአዲሱ እርምጃ ቁልፍ ዓላማ የፍልሰት ሰንሰለት የሚባለውን ማቆም ነው ብለዋል።
በአሁኑ ወቅት ግሪን ካርድ የተባለውን የመኖሪያ ፈቃድ ያገኙ ፈላሾች በዕድሜ የገፉ ዘመዶቻቸውን ያስመጡና ራሳቸውን ካልቻሉ ወደ መንግሥት እርዳታ ይሄዳሉ። ኋላ የመጣው ሰው ደግሞ ሌላ የራሱን ሰው ሊያመጣ ይችላል። ሌላ መጤም እንደዚሁ። የፍልሰት ሰንሰለት የሚባለውም ለዚህ ነው።
አዲስ በቀረበው ሐሳብ መሠረት የአሜሪካው የፍልሰት ሥርዓት የሚፈልገው እንግሊዝኛ መናገር የሚችሉትን፣ የሥራ ክህሎት ያላቸውንና ራሳቸውን ችለው መኖር የሚችሉትን ነው። ዲሞክራቶች፣ አንዳንድ ሪፑብሊካውያንና ብዙ ለፈላሾች መብት የሚሟገቱት ቡድኖች ጉዳቱ ያመዝናል በማለት ፕሬዚዳንቱ ያጸደቁትን የፍልሰት እርምጃን ተቃውመዋል። ከእርበን ተቋም ኪም ሩብን ያብራራሉ።
ብዙ ዝቅተኛ ክህሎት ያላቸው መጤዎች ለሀገሪቱ እጅግ ጠቃሚ በሆነ መንገድ እያበረከቱ ናቸው። እርሻዎቻችን በተሻለ መንገድ እንዲሰሩ እያደረጉ ናቸው። በፋብሪካዎች ይሰራሉ፣ በቤት ሰራተኝነትም ይሰማራሉ። እነዚህ ሰዎች ከሌሉ እነዚህን ስራዎች መስራት ከባድ ይሆንብናል። የሀገራችንን ኢኮኖሚ ማንቀሳቀስም ከባድ ይሆናል።
የዋይት ሀውስ ባለሥልጣኖች እንደሚሉት ፕሬዚዳንቱ ይህን የፍልሰት እቅድ ሐሳብን ያጸደቁት በኢሚግሬሽን ጉዳይ ብሔራዊ ውይይት እንዲደረግና በምርጫው ውድድር አብይ ቦታ ሰጥተውት የነበረው ርዕስ ትኩረት እንዲያገኝ ለማድረግ ነው።
ቬኔዙዌላ ውስጥ አዲስ ሕገ መንግሥት የሚያረቅ ሸንጎ ለመሰየም በተካሄደው አወዛጋቢ ምርጫ ድምፅ ሊሰጥ የወጣው ሰው ቁጥር በውሸት ቢያንስ በአንድ ሚሊዮን ከፍ ተደርጎ ታውጇል ተብሎ የወጡትን ሪፖርቶች የሀገሪቱ ፕሬዚደንትና ዋናው የምርጫው አስፈጻሚ ባለስልጣን እረ ይሄ ነገር ሐሰት ነው ሲሉ አስተባበሉ። የእንግሊዙ የምርጫ ቴክኖሎጂ ኩባንያ ያወጣው ሪፖርት ኃላፊነት የጎደለው ነው ሲሉ ያማረሩት የምርጫ ኮሚሽኑ ሊቀመንበር ቲቤሴ ሉሴና ኩባንያውን እንደውም እንከሰዋለን ብለዋል። ስማርትማቲክስ የተባለው የብሪታንያ ኩባንያ ስራ አስኪያጅ አንቶኒዮ ሙጂካ ደግሞ ትናንት ረቡዕ ለንደን ላይ በሰጡት መግለጫ የተሰጠው ድምፅ ብዛት ተብሎ የወጣው አሃዝ ሙሉ በሙሉ ውሸት ለመሆኑ ምንም ጥርጥር የለም ብለዋል። የድምፅ ማጭበርበር ተግባር ተፈጽሞ ውጤቱ ተቀይሯል ከማለት ግን ተቆጥበዋል።
በቅርቡ ዩናይትድ ስቴትስ ውስጥ በተካሄደ ዓለም አቀፍ የሮቦቲክስ ውድድር የዓለምን ቀልብ ስቦ የነበረው የአፍጋን ሴት ተማሪዎች የቴክኖሎጂ ቡድን አምበል ወይም አለቃ የነበረችው ወጣት አባት በአጥፍቶ ጠፊ ተገደሉ። ሙሐመድ አሲቭ ካዴሪያን የተገደሉት ሄራት ከተማ በሚገኝ የሺያ እስልምና መስጊድ ውስጥ ሁለት አጥፍቶ ጠፊዎች ትናንት ባፈነዱት ቦምብ መሆኑን የአፍጋኒስታን ሄራት ክፍለ ሀገር ባለሥልጣናት ገልጸዋል። የ14 ዓመቷ ልጃቸው ፋቲማ ዋሽንግተን ዲሲ ውስጥ በተካሄደው የሁለተኛ ደረጃ ተማሪዎች ዓለም አቀፍ የሮቦቲክስ ውድድር ላይ መጥቶ ለመካፈል መጀመሪያ ላይ ቪዛ ተከልክሎ የነበረው ተወዳዳሪ ቡድን አካል ነች። በኋላ ግን ዋናው የኢሚግሬሽን ቁጥጥር አቀንቃኝ ፕሬዚደንት ዶናልድ ትራምፕ ጣልቃ ገብተው አስፈቀዱ ተብሎ የአፍጋኑ የልጃገረዶች ቡድን ቪዛ ማግኘቱ ይታወሳል። የዜናው ሰዓት አበቃ።
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ ደግሞ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የሐሙስ ሐምሌ 27 ምሽት ፕሮግራማችን ነው።
የኢትዮጵያ ቡና፣ የአየር ንብረት ለውጥ፣ ዓለም አቀፉ ስምምነትና የአሜሪካ አቋም ትርጉም።
የፓሪስ አግሪመንቱ ተግባራዊ ከሆነ የሚገኘውን ገንዘብ የተሻለ ከፍተኛ ሊሆን ይችላልና ኢትዮጵያን ብዙ ተጠቃሚ ልትሆን ትችላለች የሚል ምጠነኝ። ግን እንደ አሜሪካ አይነት ሀገሮች ከወጡ ትልቅ ጉዳት ሊኖረው ይችላል። በተወሰነ መልኩ በፖለቲካ ሌቨል የተወሰኑ ሀገሮች ምናልባት ኮሚትመንታቸውን እንዲቀንሱ ሊያደርግ ይችላል የአሜሪካ ወደኋላ መንሸራተት።
ተመራማሪውን ዶክተር ታደሰ ወልደ ማርያምን ይዘን እንመለሳለን።
የአሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር ሰብአዊ እርዳታ ዛሬ ይፋ አድርጋለች። ይህ አዲስ ድጋፍ አሜሪካ በዘንድሮ 2017 ዓመተ ምህረት ብቻ ለኢትዮጵያ የሰጠችውን እርዳታ 363 ሚሊዮን ዶላር እንደሚያደርሰው በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የምግብ ለሰላም መርሃ ግብር ተጠባባቂ ዲሬክተር ለቪኦኤ በተለይ በሰጡት መግለጫ አመልክተዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
አሜሪካ ዛሬ ይፋ ያደረገችው በአገሪቱ በተከሰተው ድርቅ ምክንያት ለእርዳታ ጠባቂነት ለተጋለጡ 7.8 ሚሊዮን ኢትዮጵያውያን የሚውል ነው። መጠኑ ደግሞ 137 ሚሊዮን ዶላር እና በያዝነው የፈረንጆች ዓመት ይፋ ካደረገችው ሁሉ የላቀ መሆኑ ይታያል። በዩኤስአይዲ የምግብ ለሰላም ፕሮግራም ተጠባባቂ ዳይሬክተር ማት ኒሚስ ለአሜሪካ ድምጽ እንዳሉት አዲሱ እርዳታ በወሳኝ ሰዓት የመጣ ነው።
This aid comes at a very critical moment right now for what's going on in Ethiopia. An estimated 7.8 million people require urgent humanitarian.
በኢትዮጵያ የሆነ ካለው ሁኔታ አንጻር ይህ እርዳታ በወሳኝ ወቅት የመጣ ነው። ቁጥራቸው 7.8 ሚሊዮን የሚደርሱ ሰዎች አስቸኳይ የምግብ እርዳታ ይሻሉ። በዩኤስኤአይዲ ተራድኦ ፕሮግራም የገንዘብ ድጋፍ አማካኝነት የሚካሄደው የቅድመ ማስጠንቀቂያ ስርዓት እንዳመለከተውም እርዳታ ወዲያውኑና ቀጣይነት ባለውም ሁኔታ ካልቀረበ ድርቁ በከፍተኛ ደረጃ ባጠቃቸው አካባቢዎች ለሚገኙ አንዳንድ ቤተሰቦች የምግብ እጥረቱ ከዚህም እጅግ ወደ ከፋ ሁኔታ ሊደርስ ይችላል።
5.6 ሚሊዮን የነበረው የኢትዮጵያ የድርቅ ተረጂዎች ቁጥር 7.8 ሚሊዮን መድረሱ ይፋ የተደረገው ባለፈው ሰኔ ነው። በዚያው ልክም የሚያስፈልገው የድጋፍ መጠን ጨምሯል። የነዚህን ዜጎች የምግብና ምግብ ያልሆነ ፍላጎት ለማሟላት የሚጠበቀው ገንዘብም 1.13 ቢሊዮን ዶላር መሆኑን መንግስት አስታውቋል። እስከ ቅርብ ጊዜ ድረስ የተገኘውም ከግማሽ አነሰ መሆኑን ሲገልጽ ቆይቷል። ዩናይትድ ስቴትስ ዛሬ ይፋ ያደረገችው የገንዘብ መጠን ይህንን ክፍተት ለመድፈን እንደሚያግዝ ይጠበቃል። አገራቸው በ2017 ያደረገችው ድጋፍ ብቻ 363 ሚሊዮን ዶላር መድረሱን ተጠባባቂ ዳይሬክተሩ ማት ኒሚስ አስረድተዋል። የኢትዮጵያ መንግስትና ሌሎች ለጋሾችም ተጨማሪ ገንዘብ እንዲመድቡ እናበረታታለን ብለዋል ተጠባባቂ ዳይሬክተሩ።
Would like to see both contributions, leadership and transparency from the government of Ethiopia as we all work together the humanitarian act.
ለድርቁ ገንዘብ መመደብንና አመራር መስጠትን እንደዚሁም ግልጽ የሆነ አሰራርን ከኢትዮጵያ መንግስት ማየት እንሻለን። የተረጂዎቹን ፍላጎት ለማሟላት ሁላችንም በጋራ የምንሰራ በመሆኑ ለድርቁ ምላሽ የኢትዮጵያ መንግስት ድጋፍ የጠየቀው የተረጂዎቹ ቁጥር ከፍተኛ በመሆኑ ይመስለኛል። የዩናይትድ ስቴትስ መንግስትም ምላሽ ሰጠው ለዚሁ ነው። ነገር ግን የድርሻቸውን ማበርከት ያለባቸው ከሌሎች ወገኖች እንዳሉም አምናለሁ። ኢትዮጵያ ሌሎች ለጋሾችም የሚንቀሳቀሱባት አገር ናት። ይህ አዲስ ወይም ተጨማሪ የገንዘብ ድጋፍም ይፋ በመደረጉ ሌሎች አገሮችና መንግስታት እንደሚከተሉና ተመሳሳይ ድጋፍ እንደሚያደርጉም ተስፋ እናደርጋለን።
በቅርቡ በተባበሩት መንግስታት ድርጅት ድጋፍ ከተጠየቀባቸው ረሃብ ያንዣበበባቸው ሀገራት ዝርዝር ውስጥ ኢትዮጵያ ተጠቀሰችም። ለየመን፣ ደቡብ ሱዳን፣ ሶማሊያና ሰሜን ምስራቅ ናይጄሪያ የተጠየቀው ድጋፍም ኢትዮጵያን አላካተተም። ይህም ሆኖ ይህ ሁኔታ ዩናይትድ ስቴትስ ለኢትዮጵያ በመታደርገው ድጋፍ ላይ አሉታዊ ተጽዕኖ እንዳላሳደረ ተጠባባቂ ዳይሬክተሩ ይናገራሉ።
That the US government both from emergency and development programs have a long history of supporting the government of Ethiopia and the people of Ethiopia. And I think
United States መንግስት በሁለቱም ማለትም በአስቸኳይ ጊዜ እርዳታም ሆነ በልማት ፕሮግራም በኩል የኢትዮጵያን መንግስት የመደገፍ የቆየ ታሪክ ያለው ነው። ከሶስት እና ከአራት ወራት በፊት እንዳልከው ስለ አራቱ አደጋ ያንዣበባቸው ሀገሮች ጉዳይ ሰፊ ውይይት ነበር። ያ ማለት ግን በኢትዮጵያ ያለውን አልተመለከትንም ማለት አይደለም። የትኩረት ማነስ ጉዳይም አይመስለኝም። ዛሬ ይፋ ያደረግነው ይድጋፍ እና የቀጠለው የዩናይትድ ስቴትስ መንግስት ክትትል የዩናይትድ ስቴትስ መንግስት ለኢትዮጵያ ህዝብ የሚሰጠውን ድጋፍ የሚያሳይ ይመስለኛል።
በዩናይትድ ስቴትስ በኢትዮጵያ መንግስትና በሌሎችም ለጋሾች አማካኝነት በተለይ በሶማሌ ክልል የሚደረገው ጥረት ችግሩ እዚያ የረሃብ ደረጃ ላይ እንዳይደርስ ለማረጋጋት ነው ነያል። ዩናይትድ ስቴትስ ከኢትዮጵያ በተጨማሪ በኬንያ ለተከሰተው ድርቅና ድርቅ ሸሽተው በዚያች ሀገር ለተጠለሉ ዜጎች የሚሆን የ33 ሚሊዮን ዶላር ድጋፍ ዛሬ ይፋ አድርጋለች። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ አራተኛ የወንጀል ችሎት በሽብር ወንጀል ተከሰው እስር ቤት ውስጥ ስለሞቱት ስለ አቶ አየለ በየነ ሞትና የሞታቸውን ምክንያት ከሚመለከተው ሆስፒታል ማስረጃ እንዲያቀርብ ለአዲስ አበባ ማረሚያ ቤት ጥብቅ ትዕዛዝ አስተላልፏል። ክሱም እንዲቀጥል ተወስኗል። የትዕዛዙን አፈጻጸም ውጤት ለመጠበቅ ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አመሃ ተከታዩን ልኳል።
ፍርድ ቤቱ ተመሳሳይ ትዕዛዝ ቀደም ብሎ ሰጥቶ የነበረ ቢሆንም ትናንት በዋለው ችሎት እንደተስተዋለው የአዲስ አበባ ማረሚያ ቤት የተሰጠውን ትዕዛዝ አልፈጸመም። የተከሳሽ አቶ አየለ በየነን አሟሟት ይገልጻል የተባለ ከማረሚያ ቤቱ ጠቅላላ ሆስፒታል የመጣ ማስረጃ በችሎት ተነቦ የነበረ ቢሆንም ፍርድ ቤቱ ይህንን ማስረጃ ያልተቀበለ መሆኑን ዛሬ በሰጣቸውና ጥብቅ ናቸው ባላቸው ትዕዛዞች አመልክቷል። በዚሁ መሰረት ፍርድ ቤቱ ዛሬ በሰጣቸው ትዕዛዞች በእርግጥ አቶ አየለ በየነ ነጋሳ የተባሉ ተከሳሽ መሞታቸውን የሚያረጋግጥ የሞታቸው ምክንያት ምን እንደሆነ በትክክል የሚያሳይ ማስረጃ ከሚመለከተውና ስልጣን ካለው ሆስፒታል የአዲስ አበባ ማረሚያ ቤት እንዲያቀርብ ትዕዛዝ ሰጥቷል። ማረሚያ ቤቱ የአስከሬን ምርመራ እንዲደረግ ፍርድ ቤቱ ትዕዛዝ ለአዲስ አበባ ፖሊስ ኮሚሽን እንዲጻፍለት ያቀረበው ጥያቄም ተቀባይነት አላገኘም። ስለሆነም በሕግ ጥላ ስር በቁጥጥር ስር የሚገኙ ታራሚዎችን ደህንነት የመጠበቅ ኃላፊነት ያለው ማረሚያ ቤቱ በመሆኑ ማስረጃ የማቅረብ ሸክሙም የራሱ ነው ሲል ከሚመለከተው አካል የምርመራውን ውጤት እንዲያቀርብ ፍርድ ቤቱ ትዕዛዝ ሰጥቷል። በተጨማሪም ከሟች ተከሳሽ አባሪዎች መካከል አንደኛ ተከሳሽ አቶ መልካሙ ክንፉ ሕክምና ተከልክያለሁ ብለው አቤቱታቸውን በማቅረባቸው ተፈላጊውን ሕክምና ወደሚያገኙበት ተቋም እንዲላኩ ትዕዛዝ ሰጥቷል። ፍርድ ቤቱ በመጨረሻም ክሱ ሳይቋረጥ ባለበት ደረጃ እንዲቀጥል ገልጾ የተሰጡ ትዕዛዞችን አፈጻጸም ለመጠበቅ ለነሐሴ 9 ቀን 2009 ዓ.ም ቀጠሮ ሰጥቷል። የተሰጠውን ትዕዛዝ አስመልክቶ የተጠርጣሪዎቹን ጠበቃ አቶ ወንድሙ ኢብሳን ጠይቄያቸው ነበረ።
ሞት በምንም አይነት ምክንያት ይመጣል፣ ተፈጥሯዊም ሆነ ምንም ሆነ፣ ዞሮ ዞሮ አሁን በህግ ሂደት አካሄዱ ላይ አሁን የተሰጠው ትዕዛዝ ተገቢ ነው። ምክንያቱም የሞተበት ምክንያት ሆስፒታሉ ነው ማወቅ መግለጽ አለበት። ሆስፒታሉ ደግሞ ለቅሊንጦ ማረሚያ ቤት ለጉዳዩ ባለቤት ይገልጻል። ቅሊንጦ ማረሚያ ቤት ለሆስፒታል ነው የሰጠው፣ ሆስፒታል ደግሞ ለፌዴራል ፖሊስ ነው የሰጠው። ፌዴራል ፖሊሱ ደግሞ የት አድርሶ የአስከሬን ምርመራ ውጤትን ከነሰነዱ ማቅረቡ እና ፍርድ ቤቱም ይህንን ትዕዛዝ መስጠቱ ተገቢ አይቀካኝ ነው ብዬ ነው ማለት ነው።
የሟች አቶ አየለ በየነ ባለቤት ወይዘሮ ሰላም ውድነ በበኩላቸው ባለቤታቸው ህይወታቸው ከማለፉ በፊት ያጋጠማቸውን ለቪኦኤ ገልጸዋል።
መታከም በነበረበት ሰዓት በወቅቱ ህክምና ማግኘት በሚገባው ሰዓት ላይ ህክምና ሳያገኝ በሳምንቱ ሪፈር በተባለ በሳምንቱ እሱም በእኔ ጉትጎታ ሂጄ ቢሮ ድረስ ሂጄ ጉትጎቼ በእኔ ጉትጎታ ነው ማረሚያ ቤት ጤና ጣቢያ የሚባል አለ ቃሊቲ አካባቢ። እዛ ነው ህክምና እንዲያገኝ ተደረገው። መጀመሪያ በሶስት ነው እኔን አመመኝ ያለኝ። እንደታመመ ሪፈርም የተባለው በሶስት ነው፣ ግን በሶስት ሪፈር ተብሎ እስከዛ ድረስ ግን እዛው ማረሚያ ቤት ላይ ፓራስታሞል እየሰጡ ለብዙ ቀን አቆይተውታል። ሳይወስዱት በሰባት ነው እኔ ተከራክሬ ለዛም ስንት ቁሙ ብዬ በቢሮ ገብቼ ወደ ተሻለ ህክምና እንዲያገኝ ተብሎ የራሳቸው ጤና ጣቢያ ላይ የወሰዱት። እዛ ማረሚያ ቤት ጤና ጣቢያ አለ፣ እዛ ሄደ። እዛም በሰባት ተኝቶ እስከ 14 ድረስ እዛ ህክምና ሲደረግለት ነበር። ሰኞ ዕለት ማለትም በ10 ጥርሱ እንዲነቀል ተደርጓል። እሱ የሚለኝ ምት ነው የሚለው፣ አይናገርም፣ መናገር አይችልም። በወቅቱ ግን በምልክት ነው የሚያሳየኝ። እነሱ ምንድን ሆን ከስለው በእጁ ነው የሚያሳየኝ፣ እንደዚህ ነው እያለ የበወቅቱ ምልክት ነው የሚያሳየኝ።
የዛሬውን የፍርድ ቤት ትዕዛዝ በተመለከተም አስተያየታቸውን ሰጥተው ነበረ።
እርግጥ የዛሬ የፍርድ ቤቱ ትዕዛዝ እኔ እፈልገዋለሁ በዚህ ደረጃ አዞ ማረሚያ ቤቱ በምን እንደሞተ ኬትም ብሎ አምጥቶ መረጃው ለፍርድ ቤቱ ፍትህ ከተገኘ ፍትህ ያ ፍትህ የሚሰጠው አካል በትክክል እውነት ጭብጡን ይዞ ፍትህ የሚሰጠን ከሆነ ምክንያቱም ከፍትህ እናገኘው ከህግ ነው። ያንን ህግ የሚያስገኝልን ከሆነ ትዕዛዙ ጥሩ ነው። መጮህ እስካለብኝ ደረጃ ድረስ መጮህ ስለምፈልግ ማለት ነው። ምክንያቱም የልጅነት ባሌን የልጅ አባትን ያጣሁት
ከሟች አቶ አየለ ጋር እነ መልካሙ ክንፉ በሚል መዝገብ አቃቢ ህግ ክስ የመሠረተባቸው በጠቅላላ 8 ሰዎች ናቸው። የአቃቢ ህግ ክስ እንደሚያመለክተው ተከሳሾች የኦነግን የሽብር ተልእኮና ዓላማ በመቀበል በህቡ በሴል በመደራጀት ተሳታፊ በመሆናቸው በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት በሽብርተኛ ድርጅት ውስጥ በማናቸውም መልኩ መሳተፍ ወንጀል ተከሰዋል። አቃቢ ህግ ክሱን ያቀረበው ባለፈው ግንቦት ወር መጀመሪያ ላይ ቢሆንም ታሳሪዎቹ ማዕከላዊ ተብሎ በሚታወቀው ወንጀል ምርመራ ተቋም ለ9 ወራት ያህል መቆየታቸውንና ስቃይ እንደተፈጸመባቸው ለፍርድ ቤቱ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ፕሬዚደንት ፖል ካጋሜ ለሶስተኛ ጊዜ ያሸንፋሉ ተብሎ በሰፊው በሚወራበት በአሁኑ ወቅት ዩጋንዳውያን ነገ አርብ ወደ ድምፅ መስጫ ጣቢያ ያመራሉ። ለምርጫ ከተመዘገቡት 11 የፖለቲካ ፓርቲዎች 9 የወቅቱን ፕሬዚደንት ሲደግፉ፣ በርካታ ተወዳዳሪዎች ግን አሁንም ፉክክራቸውን ቀጥለዋል። ከኪጋሊ የደረሰንን የዛክ ባርዶፍን ዘገባ አዲሱ አበበ ያቀርበዋል። ይቅርታ፣ ቀደም ሲል ዩጋንዳውያን ተብሎ የተነገረው ሩዋንዳውያን ተብሎ እንዲስተካከል ከይቅርታ ጋር ጠይቃለሁ።
ፕሬዚዳንት ፖል ካጋሜን ለማስመረጥ የተካሄደውን የመጨረሻውን ህዝባዊ ስብሰባ ከ200,000 በላይ ህዝብ ነው የተከታተለው። የአካባቢው ታዛቢዎች እንደገመቱት በነገው ምርጫ ካጋሜ ለሶስተኛ ጊዜ በሰፊ ልዩነት ያሸንፋሉ። እንደ አውሮፓ አቆጣጠር በ2010 በተካሄደውን ምርጫ በ93% ማሸነፋቸው አይዘነጋም። ማርታ ከኢሱ የፕሬዚዳንት ካጋሜን መመረጥ ይደግፋሉ።
የነጻነት ተዋጊ ናቸው። ሰላም፣ አንድነትና እርቅ አምጥተውልናል።
የግሪን ማለት የአረንጓዴው ፓርቲ ተወዳዳሪ ዶክተር ፍራንክ ሃቢኔዛ ቀደም ብለው ባካሄዱት የዚህ ሳምንት ውድድር አነስተኛ የሆነ የ500 ሰዎች ድምፅ ነው ያገኙት። ለዚህ አነስተኛ ውጤት ሰበብ ተደርጎ የተገለጠው መንግሥት የድምፅ መስጫ አካባቢውን በግዳጅ በማስቀየሩ ነው ተብሏል። ለፕሬዚደንት ካጋሜ አስተዳደር በአማራጭነት የተቋቋመውን አረንጓዴ ፓርቲ የመሠረቱት ሃቢኔዛ ካጋሜን በቀጥታ ከመተቸት ይቆጠባሉ።
የመንግስቱን ፖሊሲዎች እንከታተላለን። የተሳሳተ ነገር ካገኘን እንተቻለን። ለችግሮቹም አማራጭ ፖሊሲዎችን እናቀርባለን። በግለሰብ መሪ ላይ አናተኩርም። መሪ ይሄዳል፣ መሪ ይመጣል። መንግስትም ሆነ ህዝብ ግን ሁሌም አሉ።
ሃቢኔዛ በሚያካሄዱት የምርጫ ዘመቻ ህዝባዊ ስብስብ ላይ የተገኙ ሰዎች ንግግር ከሚካሄድበት አካባቢ ፈንጠር ፈንጠር ብለውና ከካሜራ እይታም ርቀው ነው የቆሙት። ተቃዋሚውን በአደባባይ ብንደግፍ ምን ይውጠናል በሚል ፍራቻ እንደሆነም አንዳንዶቹ ለቪኦኤ ተናግረዋል። እንደ አገር ከዳተኛ ተደርጎ ነው የምንታየው ይላል ቻርለስ እንዳማቄ።
ኢቨን ሄ አዝ ዊ አር ስታንዲንግ ሄር ሜይቢ ደራር ፒፖሮ
አሁን እዚህ የቆምንበት ቦታ እንኳን ስንት ሰላዮችና ጆሮ ጠቢዎች አሉ፣ በየስፍራው ተሰማርተዋል።
ዳያን ሩዊጋራ የህዝባዊ መድህን ንቅናቄ እጩ ተወዳዳሪ ሲሆኑ ከፓርቲው 15 አባላት ጋር በአንድ የተዘጋ ቤት ውስጥ ምስጢራዊ ስብሰባ ላይ ናቸው። ለፕሬዝዳንታዊ ውድድሩ አስፈላጊ የሆነውን የመራጮች ድጋፍ ፊርማ ቢያቀርቡም ወይም ቢያሰባስቡም ብሔራዊ የምርጫ ኮሚሽኑ ግን ውድቅ አድርጎባቸዋል። መንግስት ላይ ተቃውሞ ማሰማት አደጋ አለው ይላሉ።
It's terror of fear of the ruling party, fear of the state.
ሽብር ነው፣ ገዥውን ፓርቲ ፍራቻ፣ መንግስትን ፍራቻ። ሰዎች ስልጣን ላይ ባሉ ኃይሎች የሚሰቃዩበት ሁኔታ ነው ያለው።
አጋሜና መንግስታቸው ግን ይህን ያስተባብላሉ። ሁሉ ሰላም፣ ሁሉ የተረጋጋ ነጻና ግልጽ ሁኔታ ነው ያለው በማለት የመንግስቱ ቃል አቀባይ ዌላርስ ጋሳማጌራ
In this country we have 32 radios.
እዚህ ሀገር ላይ ከ32 በላይ የራዲዮ ጣቢያዎች አሉ። የሚበልጡት የግል የሆኑባቸው ከ10 በላይ የቴሌቪዥን ጣቢያዎችም አሉ። የፖለቲካም ይሁን የማህበራዊ ወይም የሲቪክ አያሌ ማህበራት አሉ። ሁሉም በግልጽ ነው የሚንቀሳቀሱት፣ ነጻ ናቸው።
የገዢው ፓርቲ ቃል አቀባይ ጋሳማጌራ እንደሚሉት የካጋሜ ተቃዋሚዎች የህዝብ ድጋፍ ሲያጡ የሰብአዊ መብት ጥያቄን እንደ ሰበብ ያቀርባሉ። አገር ውስጥ የሚገኙ የመብት ተቆርቋሪዎች በበኩላቸው ወረቀት ላይ የሰፈሩት ሐሳብን በነጻነት የመግለጽ መብቶች ጠንካራ ቢሆኑም በተግባራዊነታቸው ላይ ግን ብዙ መሰራት ይኖርበታል ይላሉ።
የዜናና የዘገባዎች ክፍለ ጊዜን አጠናቀናል። በነገራችን ላይ በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁ ስርጭት አለ። እንድታደምጡ እንጋብዛለን።
ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ27 ደቂቃ ሆኗል። የፕሮግራም መልእክት አለን።
ለጥያቄው መልስ አነጋጋሪ በሆኑ ሰሞነኛ የኢትዮጵያ ጉዳዮች ላይ የተሰናዳ ለጥያቄው መልስ ፕሮግራም ዝግጅት ይዟል። ንቅዘት ወይም ሙስና እና የቀረጥ አሰባሰብ የሚሉ ናቸው የመነጋገሪያ ነጥቦቹ።
በእኔ አስተያየት አንዱን ጎን ብቻ ተመልክቶ የሚሰራ አይመስለኝም። በእርግጥ ተመነውና በትክክል የማይተመን የንግድ ስራ ሊኖር ይችላል። በትክክልም ደግሞ ተተምኖ የሚሰራ ሊኖር ይችላል። በሌላ በኩል ደግሞ ትልቁም ሙስና የሚካሄደውም እዚሁ ላይ ነው። ታክስ ላለመክፈል ሲባል የሚደረጉ ደግሞ እንቅስቃሴዎች አሉ፣ ወይም ደግሞ የታክሱ ክፍያው ዝቅ እንዲል የሚደረግ ሁኔታ አለኝ።
ለጥያቄዎቻችሁ ሙያዊ መልስ የሚሰጡት የኢትዮጵያ ንግድ ምክር ቤት ፕሬዚዳንት የነበሩት የፓን አፍሪካን ንግድ ምክር ቤት ዋና ዳይሬክተርና የኢኒሽቲቭ አፍሪካ መስራች አቶ ክቡር ገና ናቸው። ለጥያቄው መልስ በነገው ምሽት ይቀርባል። ሶስት ሰዓት ከ29 ደቂቃ ሆነ። አጠር ያለች የሙዚቃ ግብዣ አለችን በቴዎድሮስ ታደሰ ምላሽ ትጭኝ
በትዝታሽ በትል በናፍቆታ ትጭ ደርሰሽ ባየሽልኝ ገላዬ ነሳሳ ደርሰሽ ባየሽልኝ አካሌ ነከሳ እንዴት ያንቺን ጥረናዬ ያንቺን ገላ ደርሳ Na kalsa
የቴዎድሮስ ታደሰን ምላሽ ስጭኝ ነው የሰማችሁት። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ31 ደቂቃ ሆነ አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ቀጥሎ ስለ አባባ ተስፋዬ
የሁለገቡና ያንጋፋው ባለ ተሰጥኦው የኪነ ጥበብ ሰው የአባባ ተስፋዬ የቀብር ስነ ስርዓት ትናንት በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጽሟል።
አባባ ተስፋዬ አቶ ተስፋዬ ሳህሉ።
እስክንድር ፍሬው ተከታዩን ይዟል።
ደናውኑ ልጆች ደናውኑ የዛሬ
42 ዓመታት በቴሌቪዥን መስኮት በሚሊዮኖች ከሚቆጠሩ ልጆች ወላጆች ፊት እርሳቸው በእነዚህ ዓመታት በርካቶች ዘንድ እርሰዋል። ከቤታቸው ቤተኛ ሆነዋል። ሩቅ ሆነው እንደ ቅርብ፣ ባዕድ ሆነው እንደ ዘመድ፣ የቅርብ ረዳት፣ የልጆች የግብረ ገብ መምህር ሆነው አበባ የነበሩት ልጆች ፍሬ ሲሆኑ ተመልክተዋል። እንደምን አላችሁ ልጆች እያሉ ለዓመታት ከየቤቱ የዘለቁት ሊመለሱ ቃል ሲገቡ የቆዩት አባት ያሁኑ አካሄዳቸው የመጨረሻ ሆኗል።
ደናውኑ ልጆች
የቴሌቪዥኑ ሞገስ፣ የግብረ ገቡ መምህር የመጨረሻ ስንብት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። የቀብር ስነ ስርዓቱን ካስተባበሩት አንዱ ታዋቂው ጋዜጠኛ ጌጡ ተመስገን እንደሚለውም አባባ ተስፋዬ የተሰናበቱት የማይረሳ ውለታቸውን ትተው ነው።
አእምሮ የማልማት ስራ ላይ ትልቁን ተግባር ፈጽመዋል። የተስፋይቷ ምድር ኢትዮጵያ፣ የኢትዮጵያ ልጆች በስነ ምግባር ታንጸው አገርና ሕዝብን ለመጥቀም የሚችሉበትን ኃይል ስነ ምግባር እንዲይዙ የበኩላቸውን አስተዋጽኦ አበርክተዋል። በእያንዳንዳችን ሕይወት ውስጥ አባባ ተስፋዬ በስጋ አይዛመዱን እንጂ የመንፈስ አባታችን ናቸው። ቴሌቪዥን ላይ ሲቀርቡ እኔም አንተም እኮ ቁጭ አትልም አንተ ዝም አትልም እኮ ሲሉ እኔን ያዩኝ እየመሰለኝ እኮ ዝም እል ነበረ። ትልቅ ሰው ሲመጣ እኮ ልጆች ተቀምጦ እንግዳን መቀበል ነውር ነው፣ ብድግ በሉ ይላሉ። እሳቸው እኮ ሲመጡ እኛ የሚያዩን መስሎን እኮ ብድግ እንላለን። ተቀመጡ እኮ ሲሉን ነው የምንቀመጠው። ይህንን የኢትዮጵያን ቤት ድረስ የኢትዮጵያን ጎጆ ድረስ ዘልቀው ስነ ምግባርን፣ አብሮነትን፣ ኢትዮጵያዊነትን፣ የሰላም መቀነት፣ የፍቅር መቀነት፣ የአንድነት መቀነት፣ የስነ ምግባር መቀነት እንድንታጠቅ አስችለውናልና አባባ ተስፋዬ ዝንታለም በኢትዮጵያ ምድርና በኢትዮጵያ ልብ ውስጥ ነግሰው ይኖራሉ።
ጥቅምት 23 1957 የኢትዮጵያ ቴሌቪዥን ሲቋቋም የልጆች ጊዜ የተባለ ፕሮግራም እንዲኖር ሐሳብ ያቀረቡት ያጸደቁት ራሳቸው አባባ ተስፋዬ መሆናቸውም በቀብር ስነ ስርዓቱ ላይ በተነበበው የህይወት ታሪካቸው ተመልክቷል። ከዚያን ጊዜ ጀምሮ እስከ 1998 ዓ.ም ድረስ ለ42 ዓመታትም ሳያቋርጡ አገልግለዋል። በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ክፍል ተባባሪ ፕሮፌሰር የነበሩት አንጋፋው የዘርፉ ባለሙያ ተስፋዬ ገሰሰ እንደሚሉት አባባ ተስፋዬ የጀመሩት
የቀጠሉትም በአገሪቱ የሌለና ያልተሞከረ ነገር ነው።
የለም ነበረ። ከዛ በልጆች የሚያጫውቱት እናቶቻችን ሞግዚቶችና ቤት ውስጥ ነው። በመጽሐፍ ደረጃ ተጽፎ ለእነሱ የሚሰጥ ስነ ጽሁፍ የለም። እንግዲህ ያ ያንን ነገር ላይ እሱ ገባ ሰራ ለማለት ነው። እና ያሬድ ገብረ ሚካኤል በፊት የልጆች ጻፍ ስለ እንስሳት የጻፉት ሁሉ ነገር እኮ አለ። ነፍታ ንጉሴም ቢሆኑ በእንስሳት አስመስለው ራሳቸው አፈወርቅ ገብረ ኢየሱስ ቀደም ሲል የጻፉት ነገር ሁሉ ያ እኮ ለህፃናት ማስተማሪያም አይነት ነገር ብለው ነው። እና በጅሮን ተክለ ሐዋርያት የእነሱን ፈለግ ይዞ ሄደ ነው ተስፋዬ። በነገራችን ላይ እንዲያውም ከፍታዊ ንጉሴ ጋር በአፋጀሽኝ ቲያትር ውስጥ ሳይካፈል የቀረ አይመስለኝም። ይሄ እንግዲህ ጣሊያን እንደወጣ ጠላት እንደወጣ ዘመን ላይ ማለት ነው። ይህን ቀደም ሲል አስተዋጽኦውን ማበርከት የጀመረ ሰው ነው ማለት ነው።
ይህም ሆኖ ዋነኛው የአባባ ተስፋዬ መገለጫ ተዋናይነታቸው እንደሆነ ባለሙያው ይናገራሉ። ታላቅ ተዋናይ ነበር ሲሉ ነው የገለጿቸው። በተለይ በኮሜዲ ቲያትሮች ላይ የተለየ ተሰጥኦ ነበራቸው ብለዋል። አባባ ተስፋዬ በአጠቃላይ ከሰባ በላይ ቲያትሮችን መጫወታቸውን የህይወት ታሪካቸው ያሳያል። ሀሁ በስድስት ወር፣ እናት አለም ጠኑ፣ ኤዲፐስ ንጉሥ፣ አሉላ አባነጋ፣ ዳዊትና ኦሪዮን፣ ኦቴሎ፣ የአዛውንቶች አባትና ሌሎችም ይጠቀሳሉ። የህይወት ታሪካቸው እንደሚያሳየው ወደ መድረክ የመጡ ሴቶች ባልነበሩበት ወቅት ደግሞ ጎንደሬው ገብረ ማርያም፣ ቴዎድሮስ፣ አፋጀሽኝና የመሳሰሉ ቲያትሮች ላይ የሴት ገጸ ባህርያትን ጭምር ለአራት ዓመታት ተጫውተዋል። ሴት ተዋንያን ወደ መድረክ መምጣት የጀመሩት ቀስ በቀስ ነው። በዚህ ሂደት ወደ መድረክ ከመጡት ሴት ተዋንያን አንዷ ሎሚ ተራ ተራ በተሰኘው ዜማዋ ታዋቂነት ያገኘችው ሻምበል ደመቀች መንግስቱ በሁለት እግሯ እንድትቆም እንደረዷት ትናገራለች።
አሉላ አባነጋን የሚያክል ቲያትር አብሬያቸው ሰርቻለሁ። አሁን በስድስት ወርን ሰርቻለሁ። የእስረኛውን ፓርቶኜ ሁለት ሰዓት ከምናምን ነው የሚፈጀው። የማስታውሰው ብዙ ነገር አለኝ። እሳቸው የዛን ጊዜ ይሄንን ፓርት እንድሰራ በእግሬ እንድቆም ያደረጉኝ አባት ናቸው። ለዛሬው ማንነቴ እሳቸው ናቸው።
እናም አባባ ተስፋዬ በትወናው ዘርፍም እንዲህ ለሌሎችም መንገድ የጠረጉ አርአያ ሆነው በርካቶችን ያስከተሉ ባለሙያ ናቸው። አስተዋጽኦአቸውም በተለመዱ ቃላት የሚገለጽ እንዳልሆነ ታዋቂው ተዋናይ ደበሽ ተመስገን ያስረዳል።
ከልጅነት ጀምሮ መቼም ጭንቅላታችን ውስጥ አንድ የተቀረጹ ሰዎች አሉ አይደለም? አሁን ጋሻው ላይ ትላለ፣ አውላቸው ደጀኔ ትላለክ፣ ተስፋዬ ሳህሉ ትላለክ። እነዚህ መቼም አይጠፉብም። ከእነሱ ስትወርድ አይደለ እነጋየሁ እነ ደበበ እያልክ የምትመጣው። ስለዚህ እና አባባ ተስፋዬ ሳህሉ በቃ በኢትዮጵያ ኪነ ጥበብ ውስጥ እኔ አሁን ቃል የለኝም ለመናገር። እውነት ለመናገር ምንድን ነው የምንሰጣቸው? ዝነኛ አትላቸው ያልፋሉ። አንጋፋ አትላቸው ያልፋሉ። በቃ አንጋፋ እንደውም የእድሜ ነው አይገልጽም፣ አቅማቸውን አይገልጽም። እና ለእኔ እንደ አባባ ተስፋዬ ሁሉም ስለሚል ነው ጅጋጅ ተስፋዬ ነው የምንለው። እና እነዚህ አባቶች በቃ ሁል ጊዜ የምትወዳቸው ሁል ጊዜ የምታከብራቸው ብትችል ትውልድ በተከታታይ እንዲያስታውሳቸው ማድረግ የሚገቡ ሰዎች ናቸው። የተለመደ አባባል አለ አይደለ? ሳይማር ያስተማር የሚባለው ወላጅ እንደሱ ነው። እነዚህ ደግሞ ከዛ ያልፋሉ። ጥበቡን ሳይማሩ ጥበቡን በእግር ያቆሙ አባት ነው እና ስለ አባባ ተስፋዬ ምንም በቃላት የሚገለጽም አለ የተለመደ ንግግር ይሆናል።
ተዋናይ፣ ድምፃዊ፣ የሙዚቃ መሳሪያ ተጫዋች፣ የቴሌቪዥን ፕሮግራም አዘጋጅ፣ የልጆች ተረት ደራሲና ተረት ተናጋሪ፣ የዜማና ግጥም ደራሲ፣ የምትሃት ባለሙያ የሆኑት አባት ናቸው በሞት የተለዩት። ትውልድ ግን ከእርሳቸው መማሩን ይቀጥላል። በቀብር ስነ ስርዓቱ ላይ የተገኙት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ይህንኑን የተናገሩት
ሁሉንም እጅግ በጣም አሳዝኗል። ብዙ ታሪክ የሰሩ ብዙ ያስተማሩ ናቸው። የነገ ትውልድ ከእሳቸው የሚማረው ብዙ አለ። ሁላችንም በጣም አዝንናል።
አባባ ተስፋዬ በሙያቸው ላበረከቱት አስተዋጽኦ የተለያዩ ሽልማቶችን አግኝተዋል። ከቀዳማዊ ኃይለ ሥላሴ እጅ ሶስት ጊዜ የወርቅ ሰዓት መሸለማቸው፣ በ1991 ዓ.ም ደግሞ የኢትዮጵያ የኪነ ጥበባትና የመገናኛ ብዙሃን የሽልማት ድርጅት በቲያትር ዘርፍ የሕይወት ዘመን ተሸላሚ መሆናቸው ይጠቀሳል። ዩኒቲ ዩኒቨርሲቲም የክብር ዶክትሬት ሰጥቷቸዋል። አርቲስት ተስፋዬ ሳህሉ ወይም አባባ ተስፋዬ ሰሞኑን ያረፉት በተወለዱ በ93 ዓመታቸው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አባባ ተስፋዬን ተስፋዬ ሳህሉን ሁላችንም ስናስታውስ እንኖራለን። በየቲያትር ቤቱ ከነበራቸው አስተዋጽኦ ሌላ አባባ ተስፋዬ በኢትዮጵያ ቴሌቪዥን በተለያዩ ፕሮግራሞችም ላይ ይሰሩ እንደነበሩ እናስታውሳለን። ቤተሰብ ለወዳጆች ሁሉ መጽናናት እንመኛለን። በድጋሚ ተከታዩ የተፈጥሮ አካባቢ ሳይንስና ሕይወት ነው። የአየር ንብረት ለውጡና ጎጂ ተጽዕኖዎቹ ችላ ከተባሉ የኢትዮጵያ ውልድ የሆነው ቡና ኮፊያ አራቢካ በያዝነው ምዕት ዓመት መጨረሻ አካባቢ በመጪዎቹ 80 ዓመት ውስጥ ማለት ነው አሁን ቡና የሚያበቅለው ማሳና ሰፈር ሁሉ ቡና ላያበቅል እንደሚችል ይወጣ የጥናት ውጤት ላይ እየዘገብነን።
የኢትዮጵያው አካባቢና የአየር ንብረት ለውጥና የቡና ደን መድረክ ተብሎ የሚጠራው ጥምረት አማካሪና ተመራማሪ ዶክተር ታደሰ ወልደ ማርያም ጎሌ እንዲሁም እንግሊዛውያን ባልደረቦቻቸው የኪው ሮያል ቦታኒካል ጋርደንስ ወይም የኪው የእጽዋት ጥበቃና ምርምር ማዕከል ኃላፊዎችና ተመራማሪዎች ዶክተር ኤረን ዴቪስና ጀስተን ሞት የጥናቶቻቸውን ውጤት ባወጡበት ጽሑፍ ላይ አሁን ያሉ የጥንካሬ፣ የድክመት፣ የእድሎችና የስጋት አካባቢዎችን ትንታኔና መወሰድ አለባቸው ብለው የሚያስቧቸውን እርምጃዎች የሚጠቁሙ ሀሳቦችን አስፍረዋል። ሰሎሞን አባተ ከአጥኚዎቹ ሳይንቲስቶች አንዱ የሆኑትን ዶክተር ታደሰ ወልደ ማርያምን አነጋግሮ በቡና አካባቢዎች ላይ ይደርሳል የሚባለውን ስጋት ምንጭ አብራርተዋል። የፓሪሱ የአየር ንብረት ዓለም አቀፍ ስምምነትና የአሜሪካ የዘንድሮ አቋም በቀጣዩ የውይይታቸው ክፍል ተካተዋል።
ዶክተር ታደሰ እርሶ አሁን በዚህ በኔቸር ፕላንትስ ላይ ካወጣችሁት ጽሑፍ የጥናት ውጤት ሌላ የዛሬ 14 እና 15 ዓመት ያወጡት አንድ የጥናት ጽሑፍ ነበር እርሶ በደቡብ ምዕራብ ኢትዮጵያ የያዮ ደን እጽዋት በሚል ርዕስ ያወጡት ሪፖርት ነበረ እና ከዛን ጊዜ ጀምሮ ነው እነዚህን አደጋዎች እርሶ ሲጠቁሙ የነበሩትና 15 ዓመታት አለፉ። ምን ያህል ለውጥ አይተዋል በዚህ ዘመን በዚህ ጊዜ ውስጥ?
ያኔ እንግዲህ ጥናት የሚጀመርኩበት አካባቢ ነበርና የመረቂያ ጽሑፍ የዶክተሬትን እየሰራ ያለበት ጊዜ ነበር። ያን ጉዳይ ሳነሳ ምናልባት ብዙ ቅድም እንዳልከው ስንጀምር የኢትዮጵያ የቡና መገኛ መሆኗንም የሚያውቁ አልነበረው እና ቡና ደግሞ ኢትዮጵያ ውስጥ አለ ምናምን የሚልም ጥያቄዎች ነበሩ። ለውጥ አለ ብዬ መጡ። ከዛ በኋላ እኔ ሞር ባክግራውንድ የደን ሰው ነኝ። ቡናን እንደ አንድ የደን ተክል አድርጌ ነበር የማየው እና ያኔ የመጀመርኩ በዛ መልኩ ነው። የደን ሰውዬ ግን ቡና ላይ ይሰራ ቡና ለደኑ ራሱ ለደኑ ጥበቃ ከፍተኛ አስተዋጽኦ ላደርግ እንደ ፍላግሺፕ ስፒሺስ ሊሆን ይችላል።
ደኑን እንደሚጠብቅ
የበላይ ጠባቂ አይነት የደኑ የኑሮ መርከብ ይሆናል ብዬ የመርኩት።
ቡና በመኖሩ ምክንያት ደኑ ይኖራል።
ደኑ ይኖራል። ደኑ በመኖሩ ደግሞ ቡናውም ይኖራል። ስለዚህ ተያይዞ ስለሚኖሩ ቡናው እንደ የደኑ የኑሮ መርከብ ነው የሚል አይነት እሳቤ ነበር የጀመርኩት። ከዛ በኋላ በጣም ብዙ ኢትዮጵያውያን ተመራማሪዎችን በዛ ተሳትፈዋል። ከኔ ስፔሻላይዜሽን ውጭም ያሉ በጄኔቲክሱም በኢኮኖሚክስ የደን አስተዳደር ኢንስቲቱሽናል አሬንጅመንት እውቀት በተለያዩ ቦታ ድርቅ ለመቋቋም ካልናቸው ጋር ሁሉ የተያዙ ብዙ ምርምሮች ተካሂደዋል። ትልቅ ለውጥ ነው ያለው። ያኔ በደቡብ ምዕራብ ኢትዮጵያ ውስጥ አንድም ጥብቅ ቦታ አልነበረ ለብዝሃ ጥበቃ ተብሎ። አብዛኛዎቹ ፓርኮችም ሆኑ ሌሎች የተቋቋሙት ወይ ትልልቅ የዱር እንስሳት ያሉበት አካባቢ ነው። በአሁኑ ጊዜ ወደ 4 በዩኔስኮ የተመዘገቡ እነዚህ ቡናም የሚገኝባቸው ትልልቅ ደኖች ለያዩ ላይ ጀመርኩት። ሌሎች ቀጣይ ምርምሮችን ስናካሄድ ሰፋ ያለ ስለነበረ ካፋና ያዩ በአንድ ጊዜ በዩኔስኮ የተመዘገቡ ደኖች ናቸው በፈረንጆች አቆጣጠር በ2010። ከዛ በኋላ ሸካ የሚባል እዛው በደቡብ ምዕራብ፣ በዚህ አመት ደግሞ የማጃንግ ባዮስፌር ሪዘርቭ የሚባል ጋምቤላ ክልል ውስጥ። እነዚህ 4 ቦታዎች ህብረተሰብን ያሳተፈ የደን ብዛትን በመጠበቅ እና ለራሳቸውም ኢኮኖሚያዊ እድገት ለልማት እየተጠቀሙ እንዲኖሩ የሚያደርግ አይነት ስርዓት በመንግስትም በአካባቢው ህብረተሰብም ከፍተኛ ተቀባይነት ያገኘ እንደገና ለቦታዎቹ ዓለም አቀፍ እውቅና የሰጠ አይነት አሰራር ተግባራዊ ተደርጎ ሌሎችም እንደዚሁ ከፍተኛ ፍላጎት እያሳዩ እየተሰራበት ነው ያለው እና ምርምሩ በእርግጥ ብዙ ለውጥ አምጥቷል። እነዚህ ቦታዎች እንዲታወቁ ብዙ ህይወታቸው ለአካባቢው ህብረተሰብ ያላቸው ኢኮኖሚያዊ ፋይዳ ለዓለም ህብረተሰብ ደግሞ ሊያበረክቱ የሚችሉ ኢኮኖሚያዊ ፋይዳ ታይቶ በዩኔስኮ ባዮስፌር ሪዘርቭ ነት ተመዝግበው በልማትም በጥበቃም ተግባራዊ እየተደረጉ ነው ያሉት እና ይሄ ትልቅ ለውጥ ነው ለእኔ። ኢትዮጵያ ዩኔስኮ መስራች ሀገር ብትሆንም እና የዩኔስኮ ባዮስፌር ሪዘርቭ የመሬት ይዞታ አካሄድ ኦልሞስት አርባ አመት በላይ የሆነ ቢሆንም ኢትዮጵያ ውስጥ ተግባራዊ ለማድረግ አልተሞከረም። አንዱም ችግሩም ደግሞ ይገባኛል፣ ያው ብዙ ምርምር የሚፈልግ ብዙ መረጃ ይፈልጋል። አንድም ቦታ በዩኔስኮ እንዲመዘገብ ለማቅረብ የሚጻፉ ጽሁፎች አሉ። ከዛ በፊት በደን ላይ በደቡብ ምዕራብ ኢትዮጵያ እነዚህ በቡና ደን ላይ ብዙ የተሰራ አልነበረም። አሁን ብዙ የተለያዩ ተመራማሪዎች ጥናታቸውን በዛ ዙሪያ ስለሰሩ መረጃ ጥረት ብዙ አይገጥምንም። እነዚህ አይነት ስራዎችን ለመስራት ጥረት እናደርግና ያም ትልቅ ለውጥ ነው። እንግዲህ ሌሎች ተከታዩን እውቅናው ከመጣ የበለጠ ደግሞ ተመራማሪዎችን የዛን አካባቢ የያዩ ቡና ልግዛ ወይ ደግሞ የከፋ ቡና ልግዛ ብሎ የሚመጣ አሁን ገዢ አለ። ድሮ እነዚህ ቦታዎች አይታወቁም ነበር። ስለዚህ ምርምር በነዛ ቦታዎች ላይ መካሄዱ ቦታዎቹ እንዲታወቁና ያላቸው ደግሞ ኢኮኖሚያዊና አካባቢ ጥበቃም ያላቸው ፋይዳ የበለጠ እየታወቀ ምትሆን ትልቅ ለውጥ አምጥቷል ብዬ ገምታለሁ።
ዶክተር ታደሰ፣ እስቲ አሁን ደግሞ ወደ ዓለም አቀፍ ጉዳዮች ዞር ልበልና የፓሪስ የአየር ንብረት ስምምነት ተፈርሟል በብዙ ሀገሮች፣ በብዙዎቹ ደግሞ በየፓርላማው እየጸደቀ ነው፣ ራቲፋይ እየተደረገ ነው ያለው። ወደ አቅም እንዲገባ ሊያደርግ የሚችለውን መጠን ያንን የ55 ሀገሮችና 55% ድርሻ ለአየር ብክለት የሚያዋጡ ሀገሮችን ድምፅ ለማግኘት ማለት ነው። አንደኛ የፓሪስ የአየር ንብረት ስምምነት ትርጉም አለው ወይ እርስዎ ላሉበት አካባቢ፣ በኢትዮጵያ ውስጥ ለሚሰራው የቡና ምርምር ወይም ደግሞ ለራሱ ለቡና ምርት፣ ለደኑ ጥበቃ? ሌላው ዩናይትድ ስቴትስ የአየር ንብረት ስምምነት ፈራሚ ሀገር ብትሆንም ከዛ እንደሚወጡ ፕሬዚደንቷ ዶናልድ ትራምፕ አሳውቀዋል በይፋ። ይሄስ ጫና አለው ወይ?
ጫና ይኖረዋል። የፓሪስ ስምምነት ከሌሎች የአየር ንብረት ስምምነት ወይ ከሌላ ከየትኛውም እንዳውም ዓለም አቀፍ ስምምነት ቀድሞ ብዙ ፈራሚዎችን ያገኘ ብዙ ሀገሮች የደገፉት ነው። የአየር ንብረት ለውጥ ያው ሳይንስ እንደሚያሳየው ትልቅ ችግር እንደሆነ በብዛት ደግሞ ስናይ ከአሁን በፊት 5 ጊዜ በብዙ ሚሊዮን የሚቆጠር ዓመት በፊት ትልቅ የብዛት ጥፋት የተደረሰበት እና 5ኛው ዛሬ 6.5 ሚሊዮን ዓመት በፊት የነበረ ነው።
ይሄ ማስ ኤክስቲንክሽን የሚባለው ማለት ነው።
ስድስተኛው ማስ ኤክስቲንክሽን አሁን እየደረሰ ነው ያለው ብሎ ብዙ ጥናቶች ያመለክታሉ። እና ይሄ በተለያየ መልኩ በባዮዳይቨርሲቲ ብቻ ሳይሆን በብዙ ሴክተሮችም ጉዳት እያደረሰ ነው። በተለያዩ ስነ ምህዳር ውስጥም ጉዳት እያደረሰ ነው። እና ብዙ ሀገሮች ተረድተውታል፣ መሪዎቻቸውም ያን መረዳታቸው እንደሚያሳየው። ሌላው ስምምነቱ ከሌላው ትንሽ ሉዝ ነገር ይመስለኛል። በፍላጎት ነው የሚያዋጡት፣ ገንዘብም በፍላጎታቸው እንዲያዋጡ ነው የሚለው እና ምን ያህል ፈቃደኛ ሆኖ ማዋጣት የሚገባቸውን ግዴታቸውን ይወጣሉ የሚለው በደንብ አስገዳጅ ካልሆነ ብዙ ሀገሮች አሁን ቃል የገቡትንም ተግባራዊ ላይ ያደርጉ ይችላሉ እንጂ ለውጡ በተለይ በአፍሪካ እና ሌሎች ኢትዮጵያ ላሉ ሀገሮች ትልቅ ፋይዳ ይኖረዋል። ምክንያቱም በካ የሆኑ ሀገሮች ያን ብዙም በካ ያልሆኑ ግን በተለይ በተፈጥሮ ሀብት አያያዝ ለውጥ ሊያመጡ የሚችሉ እንደ ኢትዮጵያ ያሉ ሀገሮች ተጠቃሚ እንዲሆኑ ያደርጋል። በተለይ አሁን በደን ሴክተር ብዙ እየተሰራ ነው። ኢትዮጵያ ከደን የሚለቀቁ በካይ ጋዞችን ልቀት በመቀነስ የሚገኝ ክፍያ ሬድ ፕላስ የሚባል አለ በአጽሮተ ቃል ስትራቴጂ ቀርጻ በተለያዩ ክልሎች ተግባራዊ ማድረግ ዝግጅት ሁሉ አልቆ እየተጀመረ ያለ ያለና ያ አሁን በዓለም አቀፍ ደረጃ ካሉት ስምምነቶችም የመነጨ ነው። ይሄ ደግሞ የፓሪስ አግሪመንቱ ተግባራዊ ከሆነ የሚገኘውም ገንዘብ የተሻለ ከፍተኛ ሊሆን ይችላልና ኢትዮጵያን ብዙ ተጠቃሚ ልትሆን ትችላለች የሚል እምነት አለኝ። ግን እንደ አሜሪካ አይነት ሀገሮች ከወጡ ትልቅ ጉዳት ሊኖረው ይችላል። በተወሰነ መልኩ በፖለቲካ ሌቨል የተወሰኑ ሀገሮች ምናልባት ኮሚትመንታቸውን እንዲቀንሱ ሊያደርግ ይችላል የአሜሪካ ወደኋላ እንችላለን።
ዶክተር ታደሰ ወልደ ማርያምን እንግዳችንን እና ሰሎሞን አንተንም እናመሰግናለን። አሁን ዝግጅታችንን ለማብቃት የተወሰኑ ደቂቃዎች አሉ። የዓለም አቀፍ አትሌቲክስ ሻምፒዮና ውድድር በለንደን
ለንደን የምታስተናግደው 16ኛው የዓለም አትሌቲክስ ሻምፒዮና ነገ አርብ በይፋ ይጀምራል። የውድድሮቹ መርሃ ግብሮች የወጡ ሲሆን በዚሁ ዕለት የወንዶቹ 100 ሜትር፣ የሴቶች 1500 ሜትር፣ አንደኛ ዙር ማጣሪያና የወንዶች 10000 ሜትር ፍጻሜሽ ቅድምድሞች ይካሄዳሉ። በወንዶቹ 10000 ሜትር ፍጻሜ 3 የኢትዮጵያ አትሌቶች ይሳተፋሉ። ሰለሞን ክፍሌ በመክፈቻ ዋዜማ ሁኔታውን ያስቃኘናል።
ልዩ ውድድሮቹ ነገ በለንደን ስታዲየም የሚጀምሩት በሀገሩ አቆጣጠር ከምሽቱ 1 ሰዓት ላይ በወንዶቹ 100 ሜትር የዙር ማጣሪያ ነው። ኢትዮጵያውያቱ ገንዘቤ ዲባባ፣ ጉደፌ ጸጋዬ፣ በሱ ሳዶና ፈንቱ ወርቁ የሚሳተፉበት የ1500 ሜትር ሴቶች ማጣሪያም በነገው የውድድሮች መርሃ ግብር ውስጥ ተካቷል። በመጨረሻም አመሻሹ ላይ የወንዶቹ 10000 ሜትር ፍጻሜ ይካሄዳል። በወንዶቹ 10000 ሜትር ፍጻሜ ከኢትዮጵያ የሚሳተፉት አባዲ ሐዲስ፣ ጀማል ይመርና አንዱ አምላክ በልሁ ይሆናሉ። በነገው ዕለት ከ100ና 1500 ሜትር ማጣሪያና ከ10000 ፍጻሜ ሌላ የዲስከስ ውርወራ፣ የምድር ዝላይና የጦር ውርወራ ውድድሮችም ይካሄዳሉ። በማግስቱ ቅዳሜም የወንዶች 800 ሜትር አንደኛ ዙር ማጣሪያ፣ የሴቶች 1500 ሜትር ግማሽ ፍጻሜና የሴቶች 10000 ፍጻሜ ውድድሮች ይካሄዳሉ። በምሽቱ የዓለም ዜናችን ላይ አሸናፊዎቹን እንገልጻለን። ወደ ነገ አርቡ የመክፈቻ ሁለት ትኩረት ይስባሉ የተባሉ ውድድሮች ስመለስ በዋናነት የምናገኘው የወንዶቹን 100 ሜትር ማጣሪያ ይሆናል። እዚህ ላይ ደግሞ ማለት የ100ና 200 ሜትር ፈጣን ሩጫ ዜና ሲነሳ በአብላጫው የሚነገርለት የጃማይካው ኡሴን ቦልት መሆኑ ይታወቃል። ኡሴን ቦልት ከነገው በለንደን ከሚካሄደው የዓለም አትሌቲክስ ሻምፒዮና ውድድር በኋላ አርፋለሁ፣ ራሴን ከሩጫው ስፖርት ውድድር ለማግለል አቅጃለሁ ብሏል። ስለዚህ ኡሴን ቦልት ከነገ በስቲያ እሁድ መሰናበቱ ስለሆነ ዓለም በከፍተኛ ትኩረት የሚከታተለው ውድድር ይሆናል ተብሎ የሚጠበቀው ይኸው የ100 ሜትር ፍጻሜ እንደሚሆን አያጠራጥርም። ሁሴን ቦልት በቅርቡ በሰጠው ጋዜጣዊ መግለጫ የእርሱን አርአያነት ለመከተል ለሚፈልጉ ወጣቶች ጠቃሚ ምክር ለግሷል። የጃማይካው ንጉሥ ትተህ ማለፍ የምትፈልገው ቅርስ ምን ይሆናል ተብሎ ለቀረበለት ጥያቄ ሲመልስ አለመሸነፍን፣ አለመቀደምን ነው ሲል በአንድ ቃል አጠቃሎ መልሷል። በእርግጥም ታዲያ ሁሴን ቦልት በመቶ ሜትሩ ፈጣን ውድድር በጡረታ የሚገለለው በማንም ሳይቀደም ሁሌ በአንደኝነት በማጠናቀቅ ሊሆን ነው። 4 በ100ና 4 በ200 ሜትር የዱላ ቅብብሎሽ የሚታወቅ ነገር ባይኖርም አሁንም ተስፋ የማደርገው ማንም ሊያስቆመኝ በማይችል ሊቀድመኝ በማይችል ሁኔታ ይሆናል ሲል ጋዜጠኞቹን ይህችን ቃሉን እንዲያሰፍሩለት ጠይቋል። የሁሴን ቦልትን ጉዳይ እዚህ ላይ ልግታና በአጠቃላይ የዘንድሮው የለንደን 16ኛው የዓለም አትሌቲክ ሻምፒዮና ውድድር ምን ይመስላል የሚለውን አይቼ ላብቃ። በተለይ የጸጥታ ጥበቃውን ጉዳይ የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ፕሬዚደንት ሴባስቲያን ኮ ከቅርብ ወራት በፊት አካባቢውን ጎብኝተው ነበር። የጸጥታ ጥበቃውን በተመለከተ ሲናገሩም ለንደን የ2012ቱን ኦሊምፒክ ባስተናገደችበት ወቅት በቅርብ ሆኜ እንደተከታተልኩት ዘንድሮ ሙሉ ዝግጅት እንዳደረገች እተማመናለሁ ብለዋል። ወቅቱ ማለት ሴባስቲያን ኮ ለንደንን የጎበኙበት ሰዓት የሻምፒየንስ ሊጉ እግር ኳስ ውድድር እየተካሄደ ነበር። ያኔም የቦርሻ ዶርትሙንድን ቡድን ይዞ ይጓዝ በነበረ አውቶቡስ ላይ ጥቃት ደርሷል። እናም በለንደን ተመሳሳይ ችግር እንዳይፈጠር የጸጥታ ጥበቃ ጉዳይ ምን ያህል ታስቦበታል? ዝግጅት ውስጥ ምን ይመስላል ተብለው ሲጠየቁ የ2012ቱን ልምዴን ነው እዚህ ላይ መጠቀም የምችለው ካሉ በኋላ ውጤታማ የሚሆን የጸጥታ ጥበቃ ምን ጊዜም ስለ ጉዳዩ በአደባባይ ገለጻ የማትሰጥበት ምስጢራዊ አሰራር ነው ብለዋል። ለንደን ከተማ ደግሞ ከየትኛውም የዓለም ከተሞች በተሻለ የጸጥታ ጥበቃ አሰራር የተዘረጋባት በመሆኗ የደህንነት ሠራተኞችና ፖሊሶች በመተባበር የዓለሙን አትሌቲክስ ሻምፒዮና ውድድሮች ያለ እንከን ተጀምሮ እንዲያልቅ ጠንክረው እንደሚሰሩ አልጠራጠርም ሲሉ ሴባስቲያን ኮ አስረድተዋል። ዶርትሙንድ ጀርመን ውስጥ የቦርሻን እግር ኳስ ቡድን አሳፍሮ በነበረው አውቶቡስ አቅራቢያ 3 ቦምቦች ፈንድተው በአንድ ተጫዋች ላይ ጉዳት መድረሱ አይዘነጋም። ራሱን እስላማዊ መንግስት ነኝ በሚለው ቡድን በአባልነት የሚጠረጠር አንድ ግለሰብ ከጥቃቱ ጋር በተያያዘ በቁጥጥር ስር ውሏል። ይህን መሰሉ ችግር በለንደን እንደማይደርስ የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ፕሬዚደንት ሴባስቲያን ኮና የውድድሩ አዘጋጆች እምነት ነው።
አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሐምሌ መጀመሪያ ላይ ፕሬዝዳንት ዶናልድ ትራምፕ ሶማሊያ፣ ደቡብ ሱዳን፣ ናይጄሪያና የመን ውስጥ ባለው አመጽና የምግብ ዋስትና እጦት ለሚሰቃዩ 20 ሚሊዮን ህዝብ የ639 ሚሊዮን ዶላር እርዳታ ይፋ አድርገዋል። በዩናይትድ ስቴትስ የዓለም አቀፍ የረድኤት ድርጅት የዲሞክራሲ የግጭቶች መከላከያና የሰብአዊ እርዳታ ክፍል ምክትል ዲሬክተር ሮበርት ጃንኪንስ እንደገለጡት በብዙ 10 ሚሊዮኖች የሚቆጠሩ ሰዎች ናይጄሪያ፣ ደቡብ ሱዳንና የመን ውስጥ ሰው ሰራሽ በሆነ ቀውስ እየተሰቃዩ ሲሆን እነዚህ ሁሉ ስቃዮች ደግሞ በውዝግብና በግጭቶች ሳቢያ የመጡ ናቸው። ሶማሊያ ውስጥ የሚካሄደው ግጭትም ይላሉ ቀድሞውኑ ከባድ የነበረውንና ለረጅም ጊዜ የዘለቀውን ድርቅ ማባባሱ ተወስቷል። በአንዳንድ የደቡብ ሱዳን አካባቢዎች የነበረውን ድርቅ ያስታገሰ እርዳታ ቢገኝና ያም እርዳታ የመንና ሶማሊያ ያለውን ረሃብ የገታ ቢሆንም አጠቃላዩ የምግብ ዋስትና አለመረጋጋት ግን ሁኔታዎችን ማባባሱን፣ ይህም ለሕይወት አስጊ የሆነ የረሃብ አደጋ መደቀኑን የዩኤስኤአይዲው ባለሥልጣን ገልጠዋል። በተጠቀሱት አራት ሀገሮች በሙሉ የእርስ በርስ ውዝግቦች ናቸው ለሰብአዊ እርዳታ አስፈላጊነት ዋናዎቹ ሰበቦች። ሶማሊያ ውስጥ በችግር ላይ ወዳሉ አካባቢዎች ለመድረስ በዚያ የሚካሄደው ግጭት ደንቃራ ሆኗል። ደቡብ ሱዳንና የመን የሚካሄደው የእርስ በርስ ጦርነት ኢኮኖሚውን አዳሽቆ የእርሻ ምርቶችን አቀጭጮና የንግዱን ዘርፍ አዳክሞ የአገሮቹ የምግብ ዋጋ እንዲንር ሆኗል። አልሻባብ በሶማሊያ፣ ቦኮ ሐራም በናይጄሪያና አይሲስ በምዕራብ አፍሪካ በሚያካሂዷቸው የሽብር ጥቃቶች የሰብአዊ እርዳታ አስፈላጊነትን ከማባባስ አልፈው አቅርቦቱንም አደናቅፈዋል። አሁን በተገኘው ተጨማሪ እርዳታ ግን ዩናይትድ ስቴትስ የበለጠ የአስቸኳይ ጊዜና የተመጣጠነ የምግብ አቅርቦት እንዲሁም ሕይወት አድን የሕክምና አገልግሎት፣ ንጹሕ የመጠጥ ውሃ፣ አጣዳፊ መጠለያዎችን ታቀርባለች። ይህ ተጨማሪ እርዳታ ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2017 ዓ.ም መጀመሪያ አንስቶ በአጠቃላይ ያደረገችውን የሰብአዊ እርዳታ በ1.8 ቢሊዮን ዶላር ከፍ ያደርገዋል ሲሉ የዩኤስአይዲ ባለሥልጣን ተናግረዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች የፕሮግራም ማሳሰቢያ አለን።
በእኔ አስተያየት አንዱን ጎን ብቻ ተመልክቶ የሚሰራ አይመስለኝም። በእርግጥ ተመነውና በትክክል የማይተመን የንግድ ስራ ሊኖር ይችላል። በትክክልም ደግሞ ተተምኖ የሚሰራ ሊኖር ይችላል። በሌላ በኩል ደግሞ ትልቁም ሙስና የሚካሄደውም እዚሁ ላይ ነው። ታክስ ላለመክፈል ሲባል የሚደረጉ ደግሞ እንቅስቃሴዎች አሉ፣ ወይም ደግሞ የታክሱ ክፍያው ዝቅ እንዲል የሚደረግ ሁኔታ አለኝ።
የኢትዮጵያ ንግድ ምክር ቤት ፕሬዚደንት የነበሩትና የፓን አፍሪካ ንግድ ምክር ቤት ዋና ዳይሬክተርና የኢኒሽቲቭ አፍሪካ መስራች አቶ ክቡር ገናን የሰማችሁት። በነገው ምሽት ለጥያቄው መልስ ፕሮግራም ላይ ለጥያቄዎቻችሁ መልስ ይሰጡናል። አነጋጋሪ በሆኑ ሰሞነኛ የኢትዮጵያ ጉዳዮች ላይ ነው የነገው የጥያቄው መልስ። ንቅዘት ወይም ሙስና፣ የቀረጥ አሰባሰብ የመነጋገሪያ ነጥቦች ናቸው። ክቡራትና ክቡራን አድማጮች ዝግጅቶቻችን ሊጠናቀቁ ጥቂት ደቂቃዎች ይቀሩናል። አጠር አጠር ላለ መረጃ አንድ የዩናይትድ ስቴትስ ዶላር 23 ብር ከ19 ሳንቲም ተመንዝሯል ዛሬ። ነገ ሐምሌ 28 አዲስ አበባ ዝናባማ እንደምትሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንብዮአል። ከፍተኛ ሙቀቷ 23 ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። በነገራችን ላይ የኢትዮጵያና የጣሊያን የ1928 ወይም በኢትዮጵያ አቆጣጠር 1920 ዓመተ ምህረት ስምምነት እየተባለ የሚጠራው የውሃ ጉዳይ ስምምነትና ሌላም ብዙ ዝግብ ያስነሳ ስምምነት የተፈረመው ልክ የዛሬ 89 ዓመተ ምህረት ነበረ። ወደፊት ዘርዘር ያለ ዝግጅት ይዘን እንመለሳለን።
ክብራትና ክብራን፣ ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። ያስተናገድናችሁ ቆንጂት ታዬና
እኔም ሶሎሞን አባተንን፣ በፕሮዲውሰሩ ንጉሱ ታምሬ፣ እንዲሁም በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን።
የትግርኛ ቋንቋ ስርጭት ይቀጥላል። ደህና ደሩ። ጤና ይስጥልኝ።